ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ነሐሴ 11 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ሰኞ ነሐሴ 11 ቀን 258 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። አድማጮቻችን በዛሬ ዝግጅታችን ወቅታዊውን የአገራችንን ሁኔታ በሚመለከት ያዘጋጀናቸውን የተለያዩ ጽሑፎች እናቀርባለን። በቅድሚያ የለመደበት ዋሾ ነፋስ በወጥመድ ይይዛል በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሀተታ እናሰማለን። ከዚያም የዘቀጠ ፖለቲካ በሚል ርዕስ የቀረበውን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
የኦሞንዝ በመሙላቱ የተነሳ በደው አካባቢ የሚገኘው የዳሰነች ወረዳ በጎርፍ በመጥለቅለቁ ከ15000 በላይ የሚሆኑ ዜጎች ከቤት ንብረታቸው መፈናቀላቸውን የደው ኦሞ ዞን የኮሙኒኬሽን መምሪያ አስታውቋል። የኦንዙ መሙላት ያስቆጠለው ጎርፍ 15 ትምህርት ቤቶችን ጨምሮ በተለያዩ ተቋማት ላይ ጉዳት ያደረሰ መሆኑም ተነግሯል። የዞኑ የኮሙኒኬሽን ኃላፊዎች ለዜና ተቋም በሰጡት ማብራሪያ ለጎርፍ መከሰት ዋና ምክንያት የሆነው የግልገል ግቤ 3 የኃይል ማመንጫ ግድብ ከመጠን በላይ ሞልቶ ውሃው በመለቀቁ ነው ብለዋል። እስካሁን ድረስ ከ15000 በላይ ሰዎች በጀልባ በመጓጓዝ ከየነበሩበት ለመውጣት የተቻለ ሲሆን በአሁኑ ወቅት በደሴቶቹ ላይ ተሰብስበው የሚገኙትን ዜጎች ለማንሳት በሄሊኮፕተር ጭምር ርብርብ እየተደረገ መሆኑ ተገልጿል። የተፈናቀሉት ሰዎች ከአማራቱ ከተማ 30 ኪሎ ሜትር ርቀት ላይ በሚገኝ ደረቃማ አካባቢ በግዚያውነት ሰፍሮ እንደሚገኙም ተነግሯል። እስካሁን በሰውና በእንስሳት ጉዳት መድረሱ ባይመዘገብም በ873 ሄክታር መሬት ላይ የተዘሩ የማሽላ የበቆሎና የሙዝ እርሻዎች በጎርፍ የወደሙ መሆናቸውን ኃላፊዎቹ ገልጸዋል። ሰኞ ነሐሴ 11 ቀን ልደቱ አያሌው ለሶስተኛ ጊዜ ቢሸፍቱ ወረዳ ፍርድ ቤት የቀረበ ሲሆን ፖሊስ ለፍርድ ቤት ባቀረበው መረጃ በተከሳሹ ቤት የተገኘው አንደኛው ሽጉጥ የብሔራዊ መረጃና ደህንነት አገልግሎት ተቋም እንዳላስተጠቀው ገልጾ ሽጉጡ የተመዘገበው ኢሳያስ ወልደ ጊዮርጊስ በተባለ ግለሰብ ስም መሆኑ ተጠቅሷል። ኢሳያስ ወልደ ጊዮርጊስ የክንፈ ምክትል ሆኖ ያፋኙን የጸጥታ ክፍል በመከተል ኃላፊነት ለረጅም ጊዜ ሲመራ የቆየ መሆኑንና የመለስ ዜናው የግል ታማኝ እንደነበር የሚታወቅ ሲሆን በ97 ምርጫ ወቅት በግሉ የተቋሚ መሪ ነኝ ሲል ለነበረው ለልደቱ አያሌው ሽጉጡን በግሉ ማስተጣቁ ለደቱ የነመለስ ታማኝ ሰላይ የነበረ መሆኑን ያረጋግጣል የሚሉ በርካታ ናቸው። ፖሊስ የኤሌክትሮኒክስ ምርመራ እየጠበቀ መሆኑን በመግለጽ 14 ቀን ተጨማሪ ጊዜ ቢጠይቅም ዳኛው ለአቃቢ ህጉ የ7 ቀን ተጨማሪ ጊዜ ብቻ ፈቅዷል። በተያያዘ ዜና የነጆዋርን ጉዳይ አስመልክቶ በቅድመ ምርመራ ያቃቢ ህግ ምስክሮችን ለማካሄድ ሰኞ ነሐሴ 11 ቀን ተሰይሞ የነበረው ችሎት ዘረኛው የቀሮ አለቃ ታምም ያለው በማለቱ ተቋርጦ ለነሐሴ 14 ቀን ተለዋጭ ቀጠሮ ሰጥቷል። አብረውት ከተከሰሱት 14 ተጠርጣሪዎች መካከል 5ቱ በኮሮና ቫይረስ መያዛቸው ተረጋግጧል። በውጭ ጉዳይ ሚኒስቴር መስሪያ ቤት የሰነድ ማረጋገጫ ቢሮ ጽፈት ቤት ህዝብ ጉዳይ ለማስፈጸም ከሌሊቱ 9 ሰዓት ጀምሮ ወረፋ ለመያዝ መሰለፍ እንዳለባቸውና አልፎ ተርፎ ወረፋ ለመያዝ ሌሊት መገኘት ካልቻሉ ለወረፋ ከ2000 ብር እስከ 5000 ብር ድረስ ለመክፈል ተገደናል በማለት ባለጉዳዮች አማረዋል። ካፒታል የተባለው በአዲስ አበባ በእንግሊዝኛ የሚታተመው መጽሔት ሁድና ሲ 10 ቀን ባሰራጨው ትሙ የውጭ ምንዛሬን አስመልክቶ በአሁን ወቅት በባንክ 1 ዶላር በ35 ብር እየተለወጠ በጥቁር ገበያ ግን 45 ብር መድረሱን ከዘገበ በኋላ ለዋጋ ልዩነቱ ዋና ምክንያት በአገር ውስጥ የሚገኙ ውጭ አገር ኩባንያዎች ናቸው ብሏል። ከቅርብ ጊዜ ወዲህ የውጭ ምንዛሬን በጥቁር ገበያ የሚገዙ በአገር ውስጥ የሚገኙ ውጭ ኩባንያዎች ቁጥራቸው እየጨመረ መሆኑን ጋዜጣው ገልጾ በባንክና በጥቁር ገበያ መካከል ላለው የ10 ብር የመለዋወጫ ልዩነት የነዚህ ድርጅቶች አስተዋጽኦ ዋነኛው ነው ብሏል። ከሀገር ውስጥ ባለሀብቶች ልቅ የውጭ ሀገር ኩባንያዎች ከባንኮች አቅራቢዎች ክፍያ ሳፕላይስ ክሬዲት ማግኘት ስለሚችሉ ጥሬ ዕቃ በማስገባት ምርታቸውን ሳይስተጓጉሉ የሚያወጡ ሲሆን ምርታቸውን ሸጠው የሚያገኙትን ትርፍ ግን ወደ ሀገራቸው ለመላክ በሀገር ውስጥ የውጭ ምንዛሬ እጥረት ምክንያት ረጅም ጊዜ እንደሚወስድ የታወቀ ነው። ከዚህ ችግር ለመወጣት የውጭ ምንዛሬ ከጥቁር ገበያ በመግዛት በተለይም ውጭ የሚገኙት ኢትዮጵያን በመጠቀም ከፍተኛ መጠን ያለው የሀገር ሀብት ወደ ውጭ እያሸሹ ነው በማለት ባለሙያዎች እየተናገሩ ይገኛሉ። በጸጥታ ኃይሎች ትዕዛዝ ከአርብ ነሐሴ 8 ቀን ጀምሮ ተቋርጦ የነበረው ዋጌታ የሚባለው ወላይታ ማህበረሰብ ሬዲዮ ነሐሴ 11 ቀን ወደ መደበኛ ስርጭቱ የተመለሰ መሆኑ ታውቋል። የራዲዮ ጣቢያው እንዲቋረጥ የተደረገው ከፋፋይና የጥላቻ ቅስቀሳዎችን ያደርጋል በሚል ምክንያት በአካባቢው በሚገኘው የኮማንድ ፖስት ሲሆን በሳምንቱ መጨረሻ የአካባቢው አስተዳደር የኮማንድ ፖስት አባላትና የፌደራል ባለስልጣኖች ባካሄዱት ውይይት ስምምነት ላይ ደርሰው ጣቢያው እንደገና ስራውን እንዲጀምር ተደርጓል። በሳምንቱ መጨረሻ ቀናት በተሰጡት የጤና ሚኒስቴር ዕለታዊ መግለጫዎች 2634 ሰዎች በኮሮና ቫይረስ መያዛቸው ተገልጿል። ቅዳሜ ነሐሴ 9 ቀን በ24 ሰዓት ውስጥ በተደረጉ የላብራቶሪ ምርመራዎች 1652 ሰዎች በኮሮና ቫይረስ መያዛቸው ሲረጋገጥ እሁድ ነሐሴ 10 ቀን ደግሞ 982 ሰዎች በቫይረሱ እንደተያዙ ተነግሯል። ከዚህ በተጨማሪም በሁለቱ ቀናት 36 ሰዎችን በበሽታ ህይወታቸው ያለፈ መሆኑ ተዘግቧል። እስከ እሁድ ነሐሴ 10 ቀን ድረስ በአገራችን የላብራቶሪ ምርመራዎች ተደርጎላቸው በጤና ሚኒስቴር በይፋ የተመዘገቡ የኮሮና ቫይረስ ታማሚዎች ጠቅላላ ቁጥር 29876 ሲደርስ የሞቱትም 528 ሆኗል ተብሏል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚ ነበሩ። ከሌሎች ፕሮግራሞቻችን ጋር አብራችሁን ቆዩ።
Come on.
የለመደበት ዋሾ ነፋስ በወጥመድ ይይዛል። በኢትዮጵያ ጠቅላይ ሚኒስትር ብለው አሜሪካና አረቦች ያስቀመጡብን ኮሎኔል በጣም ውሸታም ሰው ነው። ጠዋት ማታ ይቀደዳል ብንል ትክክል ነው። የቻለበት መስሎት የማደናገር ፖለቲካንና ወለፈንድ ያገዛዝ ስልትን ቢጠቀምም ብዙ ሳይቆይ ማጭበርበሩ ተጋልጦበታል። እየወደለ ያለው የተመቸው ሰውነቱ ብቻ ሳይሆን ቅሌቱም ነው። ኮሎኔሉ በሰፊው እየዋሸ ያለው በተለይ አረመኔ ወንጀሉንና ኃላፊነቱን ለመደበቅ ሲፍጨረጨር ነው። ማለትም በኢትዮጵያ እየፈጸመና እያስፈጸመ ያለውን ፍጅት ሊደብቅ ሲፍጨረጨር፣ አማራን ህዝብ ሊያጠፋ በስልትና በጥናት የጀመሩትን አውሬ እርምጃ ለመደበቅ ሲጥርና በተገላቢጦሽ ገዳዮቹን ሰለባዎች ብሎ በጠራራ ፀሐይ ሲዋሽ፣ ከሱኩል ሳይሆን ይበልጥም መወገዝ ያለባቸው ፍጅቱን ሊደብቁለት የሚጥሩት ዝምቦች ናቸው። በተለይም ራሳቸውን አማራ የሚሉ እንፉጮች። ኮሎኔሉ የአማራውን ፍጅት ሲክድ ይህ የመጀመሪያው አይደለም። ቀደም ባለመንጫው ከ120 በላይ አማራዎችን በቄሮስ ያስገድል ብዙዎቹ የሞቱት ኦሮሞዎች ናቸው ብሎ ቀጥፎ ሊያሳምነንም ሞክሮ ነበር። በኢትዮጵያ ተራ ግድያ እየተካሄደ አይደለም። በኢትዮጵያ የርስ በርስ ግድያ ግጭትም አይታየም። በኢትዮጵያ የሚታየው በብሔር ብሔረሰብና ሃይማኖት መሰረት ፍጅት ነው። ፍጅቱን የሚያካሂዱት አገዛዙና ቄሮዎች፣ የኦሮሞ ጠባቦችና ጽንፈኞች ናቸው። ፍጅት የሚደርሰው በቅድሚያና በስፋት አማራው ላይ ነው፣ በክርስቲያኖችም ላይ። አቁን ሊያድበሰብስ የማይችለው ይህ ነው። ወደላውና መሐይሙ ሽመልስ ይህን ሊነግረን መጠበቅ የለብንም። ኮሎኔሉ ሲቀጽ መቀበል ከቶም አይጠበቅብንም። በአሜሪካና አውሮፓ ሀገሮች ሂትለር በአይሁዶች ላይ ያካሄደው ፍጅትን መካድ በሕግ ያስቀጣል፣ ያሳስራል። በሩዋንዳ አገር ያሉ ሁቶችም በኢንተርሃምዌ የሀገሩ ሁቱ ቄሮዎች ቢገደሉም ፍጅቱ የመጣው የቱሲ ሕዝብ ላይ ነበር። ኮድሲያቅ ዶሮማታ እንዲሉ የኮሎኔሉ አገዛዝ ፍጅት ነገም የሚቀጥለው ዋና ኢላማው አማራውና ክርስቲያኑ ነውና ይህን ለመደበቅ መጣር ከንቱ ነው። ተራ እርስ በርስ ግጭት አስመስሎ ለማቅረብ ደፋ ቀና የሚሉት ሁሉ የወንጀሉ ተባባሪዎች ናቸው። ፍጅት የሚሆነውም አማራው በአማራነቱ ክርስቲያኑ በሃይማኖቱ ተፈርጆ ለማጥፋት የግድያ እርምጃ ሲወሰድ ነው። የቄሮዎችን አውሬነት ማንሳት አስፈላጊ አይደለም። ሰው ሳይሆኑ የተራቡ ጅቦች፣ የጨካኝ ጨካኞች አይሲስ አስናቂዎች መሆናቸውን አሳይተዋል። በሜንጫ የገደሏቸው፣ መንጋ ሆነው ያረዷቸው እርጉዞች፣ ሕፃናት፣ ካህናትና ሽማግሌዎች ምስክር ናቸው። በአሩሲ ነፍስ ግድያው ሲዘራ፣ ሻሸመኔ ደም ከመጎርፍ ሲፈስና አገር ሲወድም አገዛዙ እንደ ወያኔ በልዎ ባይ ሆኖ መቆየቱን ማንም ሊክድ አይችልም። ስብሐት ነጋ አማራንና ተዋህዶ ሃይማኖትን አከርካሪውን ሰበር ነው እንዳለው፣ ወደሉ ሽመልስም አባይን ተሻግረን ሰበርናቸው ሲል ፎክሮብናል። የቄሮ ፍጅት አይጥ በበላ ዳዋ ተመታ የሆነው በአጋጣሚ አይደለም። የቄሮውን ዘፋኝ ራሳቸው ለፖለቲካ ፍጆታቸው ገለው በአማራው ላይ ዘመቻውና ፍጅት ቀደም የተዘጋጀ መሆኑ በሚገባ ተረጋግጧል። ነገ መስጊድ አቃጥለው ቁልቢን ሊለኩሱ እንደሚችሉም ሳይታለም የተፈታ ነው። ስናስጠነቅቅ ብዙ ጊዜ ቢያልፍም ሟቹ የሴኔጋል መሪ አፍሪካኖች የጥቁሮችን ድፍን እንቅልፍ ተኝተዋል እንዳለው ብዙዎች በጆሮአቸው ላይ ትራስ ጭነው የተኙ መስለዋል። ነጋ ጠባ ኮሎኔሉ ሲዋሽ ሲቀጽ ጅል ሰለባ እየሆኑለትም ነው። ፍጅቱ በአማራው ላይ እየተፈጸመ ይህን ሲክድ አብረውት ያጫፍራሉ። በዓለም አቀፍ ፍርድ ቤት በፍጅትና ጸረ ሕዝብ ግድያ እንዳይከሰስ በግልጽም በስውርም ጠበቃ ሆነውለታል። እነ ኤፍሬም ኢሳቅ ከተኙበት ተቀስቅሰውለታል። እነ ግንቦት ሰባትና ኢሳት ተብየውም ይንጣጡለታል። ክስ የጀመሩበት መስለው ክሱን ለማጨናገፍ ወያኔ የድንበር ኮሚቴ በሚል እንደሞከረው የተዘጋጁ አሉ። ዛሬ በጋዜጦች ዜና አሰራጭና ሶሻል ሚዲያ በሚባለው የኮሎኔሉና ወያኔ አሽከሮች ማንነታቸውን ሸፋፍነው ተሰማርተዋል። በእነዚህም የሚደናገረው ቁጥር ትንሽ አይደለም። ግብዙ ኮሎኔል የቢሆን ባይሆን ኖሮ ፖለቲካን የሚሰብከው ከጠቀመኝ በሚል ነው እንጂ 40 አመት በፊት ይሆነ በነበረ ብሎ ልፈፋ ከቶም ፋይዳ የለውም። እሱ ራሱ መለስ ዜናዊ ፋሽስት መንግስቱ ባይወለድስ ኖሮ ማለት እንችላለን። ጽፈን ጥራዝነት ተቀነተን ኮሎኔሉ በማስፋፋት ላይ ነው። ብልጽግና የተባለው ኃይማኖቱን መሰረት ያደረገው ፓርቲ አሁንም ስሙ ኦህዴድ ነው። አላማውም ስራውም አልተቀየረም። ኮሎኔሉ በኢትዮጵያ ላይ ኦሮሞ መለስ ዜናዊ ሊሆን መፈለጉን ከጧቱ አጋልጠን ሰለባው የሚሆነው የአማራው ህዝብና ክርስቲያኑ መሆኑን ከማስረገጥ አልፈን ለፍጹም ስልጣን ሲሮጥ ወዳጆቹንም ጥግ እንደሚያስዝ አስጠንቅቀንም ነበር። ትንቢት ወይም ጥንቆላ ሳይሆን የፖለቲካው ሂደትና ይዘት ይሆናል ያለው በመሆኑ ነው። በጆሮ ላይ መጠኛት ቢያበቃ ይመረጣል። ያን የታገለ ትውልድ ከዛሬዎቹ አስመሳይ ምሁሮች ጋር ለማነጻጸር መሞከር በጣም ያስገምታል። ያ የተማረና ለሀገር የቆመ ትውልድ ብሔራችን ከውሃ የወጣ ነው የሚላል ነበርም። አንኖሌን አልተረከም ምንጫን አልጨበጠም በወገኑ ላይ። ለፋሽስቱ ደርግ ሰገዱ ብለን የምናወግዛቸው የኦሮሞ ምሁሮችም ቢሆኑ አቋማቸው አማራን በመንጫ ክርስቲያንን ወደ ገደል የሚላል ነበርም። ያንንም ቢሆን ጀማሪ ቄሮ የነበሩት እነ ሼክ ጃራ የዛሬዎቹ ቄሮዎች ወላጆች ናቸው። ማለትም ከዚያ ተውልድ ቅርስ ወርስ የመጣ ምንም የላቸው የለባቸው። የሆነ ግን አባሎች ኦሮሚያ እስላሚያ ሲፈጅ የሸዋ ኦሮሞን ወይም ኢትዮጵያዊ ነኝ ያለውን ኦሮሞ ደግሞ ኦነግ አጥቅቷል። የዛሬም የእርስ በርስ ግድያቸው ሆነ ቀራኔያቸው መታየት ያለበት በተፈረባቸው የዘረኝነትና የጎጠኝነት አጋንንት አንጻር ነው። ከዚህ በተያያዘ በያፓ ላይ ዘመቻው መጥፎ የሚጠበቅ እንጂ የሚያስገርም አይደለም። የዘማቾቹ ማንነትና ታሪክ የተደበቀም አይደል። በድርጅቱ ላይ የጭቃ ጅራፋቸውን ሲያጮሁ ለመሆኑ ማናቸው ብንል መልሱ ሩቅ አይደለም። አማራውን ወከልን ብለው ትላንት ለኮሎኔሉ ሰግደው ዛሬ ደግሞ የነቁ ሊመስሉ የጣሩት ሁሉም ካንገት በላይ እንደሚሉት መሆናቸውን እናያለን። አብን የተባለውን ጉድ ይጠቅሷል። ዛሬም በአዴን በሚሉት አሳማ ሆድ ከሃዲ ይስቋል። የከበሮ ሆዶች ቀን ሊሰፍን በመፍጨርጨር ላይ ነውና የህዝብን ጥቅምና መሰረታዊ ጥቅም ማስቀደም መንከባከብ ወሳኝ ነው። የኢትዮጵያ ሰፊ ጭቆን ህዝብ አንገብጋቢ ጥያቄ ብሶት ፍላጎት የነኮሎኒሉና አደባዮቹ ጫማሳሚዎቹ አይደለም። መናፈሻ መስራት በመንጫ ተጨፍጭቆ ለሚገደል ህዝብ ምንም አይደለም። በረሃብ እየተጠበሰ ያለው ህዝብ ህልውናው ራሱ እየደበዘዘና ከቤቱ ወጥቶ መግባት ይያቃተው በወረርሽኝም ተቀስፎ ባለበት አባይን መገደብ የገዢዎችን የደላቸው ህሊና ቢሶች ጥያቄ እንጂ የህዝብ አይደለም። የኦሮሞ ህዝብ ሐውልት አፍርሱልኝ አላለም። ማን ነው ግን አንኖሌን የገነባ? የኦሮሞ ህዝብ መብቴን ለማስጠበቅ ወንድም እህቴን አማራና ክርስቲያኑን ፍጁልኝ አላለም። የቄሮና ጽንፈኞች ሰይጣናዊ ትምህርት እንጂ ወቅታዊ የህዝብ ፍላጎቶች አንደኛ ዘረኝነትና ፍጅትን ማስወገድ ማስቆም፣ ሁለተኛ ዘረኛውን ስርዓት አስወግዶ የሽግግር ሂደትን ማስጀመር፣ ሶስተኛ ደህንነቱን ማስጠበቅ፣ አራተኛ የፖለቲካ እስረኞችን ማስፈታት፣ አምስተኛ የኑሮ ውድነትና የዋጋ ግሽበትን ማስወገድ፣ ስድስተኛ ሉዓላዊነትን ማስከበር፣ ሰባተኛ የህዝብን ደህንነት ማረጋጋት፣ ስምንተኛ ኢትዮጵያዊነትን ማስከበር፣ ዘጠነኛ የሴቶችና ህፃናትን መብት እውን ማድረግ፣ አስረኛ ወንጀለኞችን ለፍርድ ማቅረብ፣ አበባና ዛፍ ተከላ፣ መናፈሻ ቦታ ማስመረቅ ወዘተ የኮሎኔሉ ቧልት ነው። ስለዚህም ዋናው ጉዳይ ከገለባው መለየት አለበት እንጂ ኮሎኔሉ እብቅ አይናችን ላይ ሲበትን መታወሩ አይጠበቅብንም። ጆሮአችን ላይ አንተኛ አቁን እናዳምጥ፣ አይናችን ይከፈት፣ ፍጅቱን በጥብቅ እናውግዝ። ከሁሉም በላይ ግን ተደራጅተን አውሬዎችን እንመክት እናባራቸው። ለነፍሰ ገዳይ መራዱና መጎንበሱ ያብቃ። ታሪክ አናበላሽ ወገኖች፣ ኢትዮጵያዊነት ያቸንፋል። Oh!
የዘቀጠ ፖለቲካ ዶሮን ሲያታልሏት በመጫኛ ጣሏት ይሏታል። ከበያዎቹ ይልቅ የተበያዎቹ መሰል ዶሮዎች ጫጫታ ነው የሚያናድዳት። ፖለቲካና አየር ተከትለው የሚነፍሱ ፍጡራን ማረፊያቸው የትም የሚሆነው ለዚህ ነው። አሁን ማን ይሞት መግደለቻ ለመንግስት ማሰር ያቀተውና ነው ጊዜ የሚመረጥለት። የጊዜ መረጣው ለማንና ለምን እንዲበጅ ተብሎ ነው። አፍሮ ወንጀል መፈለግስ ያልታየ ድራማ ሆኖ ነው። የኢትዮጵያን ሰንደቅ ዓላማ የያዙ ወጣቶችን በየአደባባዩ የደበደቡና ያቆሙ ሲወረውሩ የታዩትን ወታደሮች ያሰማራቸው ማን ነው? የሰው መብትን ስለማያውቁ ነውና ትግስት ያስፈልጋል የሚባለው ለነሱ ነው። ወታደሩ ለአንድነት የቆመ ከሆነ መንግስቱ ለአንድነት የሚሰራ ከሆነ አንድነን የሚሉ ወጣቶችን ለምን ወንጀለኛ ተብለው ይንገላታሉ? ነው ወይስ እነሽመልስ እንዳሉት አዲስ አበባ ቢወድም ባይወድም መነቀሉ አይቀሬ መሆኑን በማስረጃ ለህዝቡ ለማፍሰር ተፈልጎ ነው? የሰሞኑ የኮሎኔሉ ስለ አሜሪካ ህዝብ ትረካም ይህንኑ ለማጠናከር የተደረገ ነው ከማለት ውጪ ሌላ የሚባልለት አይደለም። የአሜሪካ ህዝብ አንድ ታሪክ የለውም ግን ባንድ ላይ ይኖራል የሚለው ያብይ ትረካ ከኢትዮጵያ ህዝብ ጋር ምን ያገናኘዋል? የኢትዮጵያ ህዝብ አንድ ለዓለም ሆኑ በህር በህረሰቦችና ህዝቦች የሚለውን የመለዘኔ የግል ፍልስፍና ተከትሎ ላደገ አንድነት ላይ ጥመው ይችላል። ቢሆንም ታዲያ ህዝብን ለማዘናጋት መሞከር ኃጢያት ነው። በውያኔ ውሸት ፖለቲካም ነው ለ27 አመታት ሀገሩን ሲያደክም የቆየ ኮሎኔል ምን ቢናገር አንድነት ሊቀበል ይችላል ብሎ ማመን የዋህነት ነው። ስለሆነም ነው ለማጭበርበሪያ ያህል የሚጠቀምበትን ኢትዮጵያ የሚል ቃሉን በሌላ ድብቅ የማፍረሻ ታሪክ የሚተረጉመው። የኢትዮጵያ ህዝብ እድሜ ዘላለሙን ያጭበርባሪዎች መሸሸጊያ ሆኖ አይቀርም። ዛሬም ለሌላ ጨፍጫፊ ተረኞች የመጋለቢያ ሜዳ ይፈቅዳል ተብሎ መታሰብ አይኖርበትም። አንድነት የተገኘው ያደዋና የማይጨው ድል ለሌሎችም ኮራሪ ኃይላት ጋር የተደረጉ ፍልሚያዎች በሙሉ የጋራ አልነበሩም ለማለት አክሱም ለወላይታው ምኑ ነው ሲል መለስ ዜናዊ ቀዳዳ ቡጀዴውን ሲተረትር ታይቷል። ወያኔ ኢሃዲግና ብልጽግና ቀልቀሎ ስልቻ ስልቻ ቀልቀሎች ናቸው ለማለት የምንገደደው ህገ አራዊትን ህገ መንግስት ይያሉ ሲያቆሻብሉትና ህዝቡ ባይፈልገውም በግድና አስተገብራለን ይያሉ በመደንፋታቸው ነው። የተኛውም በሄር በጊዜ በቦታና በኑሮ አስገዳጅነት የተለያዩ ማንነቶችን አዋህዶ በነበረው ላይ አዲስ የሚለውን አካቶ አዳቅሎና አዛምዶ ይኖረ በመሆኑ የኔ የብቼ የሚለው ነገር የለውም። የሆነ ካድሬዎች እንዳሉት እንጀራ ያማራ ስለሆነ እንዳትበሉ ብሎ በማወጅ የሚደረግ መለያየት አይኖርም። ወይም ከነፍጠኛ ጋር ጋብቻ እንዳትፈጽሙ እንዳለችው ደንቆሮ ካድሬ ቢያንስ የፍቅር ምንነት ያልገባት ገንገበተ ጩኸት ህዝቡ አይለያይም። የኢትዮጵያ ኦሮሞ እነዚህ የባዕድ ቅጥረኞች እንደሚሉት ኢትዮጵያዊነቱንም ሆነ አማራውን የሚጠላ አይደለም። የሚካሄደው ነገር ሁሉ በገዢዎች የሚደረግ መሆኑን ራሳቸውም አልደበቁትም። እንጀራ ለብዙ ዘመናት በአብዛኛው ህዝብ ሳይኮሎጂ ውስጥ ዋንኛው የባህላዊ ምግብ አይነት ሆኖ መቆየቱ የተረጋገጠ ነው። እንዲህ አይነቱን ማንነት ለመተው በነሽመልስና ተታከለውማ ሽወዳ የሚያምን የኦሮሞ ልጅ አይኖርም። የናሪ ማጭበርበሪያ ፖለቲካ ለወጣቱ ስራ እየፈጠረ ወዘተ የሚለው ግዜ ማሳለፊያ መሆኑ የሚታወቅ ነው። ወያኔው መለዘናዊ የዩኒቨርሲቲው ተመራቂ ኮበል ድንጋይ ሲያስፈልጠው ስራ ፈጠርኩ ብሎ በመቀለድ ግዜው ውጥረቱን ረገብ ለማድረግ እንደተጠቀመበት ያለ ነው። ይህ አይነቱ ሽወዳ ላምባገነኖች ማጭበርበሪያ መሳሪያ መሆኑ ተደጋግሞ ታይቷል። ደርግ በከተማ ውስጥ ሲወጠር በድገት በህብረት ዘመቻ ወጣቱን በታትነው ንጉሱን ለመግደልና በስልጣኑ ለማንሰራፋት በቅቷል። ዛሬም ግልጽነትና በሐቅ መስራት ገሸሽ ብሎ የኩኩሉ ጨዋታ ተከቶ በሚታይበት በዚህ ወቅት አምባገነንነት እድገቱ እንዲጨምር ያብይ ገናናነት በፊልም ሳይቀር በሚተወንበት ሰዓት ማንኛውም ነገር ለዚህ ጥቅም ሰጪ ሆኖ እንዲታይ መደረጉ የግድ ነው። በመሆኑም ወጣቱን በቀ ለመያዝ ስራ ይፈጥርልሃለው ማለቱ የተለመደ ታክቲክ መሆኑ ነው። ገና ወጣቱ ሰንደቃላማናን ግቦ በአደባባይ ወጣው ለግል ጥቅሙ ሳይሆን ለጋራ በጎነትና ለሀገር ክብር በማሰቡ መሆኑ መታወቅ አለበት። ቀጣዩ ምን ይሆናል ብሎ መጠየቅ ሞኝነት ነው። የታወቀ ነውና ያመነ የተቀበለ የውዴታ ባርነቱን አረጋግጦ ይቀጥላል። ያላመነ ያልተቀበለ ደግሞ ያባቶቹን ጋሻንስቶ ይከላከላል። በሀገር ጉዳይ ላይ የሚደረግ ማስፈራሪያ ያርበኞችን ገድል መናቅ ነው። ዛቻና ማስፈራሪያን ቁም ነገር ብለውት ቢሆን ኖሮ የጥንቶቹ አርበኞች ሀገራዊ ነጻነት ጋህድ ባላደረጉት ነበር። ስለዚህም ወጣቱን ማንገላታቱ ይቁም። ድል ለኢትዮጵያ ህዝብ።
Bad, 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 bad ወያኔ ቋጠረውን ለመፍታት ኢትዮጵያዊ ሆኖ መደራጀትን ይጠይቃል። በጎሳ በጎጥና በሃይማኖት ህዝብን መከፋፈል የወያኔ ስራ ነው። ዘመኑ ሁላችንም አንድ ሆነን ለአንድ ህዝብ ለአንድ ሰንደቅ ዓላማና ለአንድ ሀገር የምንታገልበት መሆን አለበት። አንዱ በጎጥ ሲነሳ ሌላው በጎሳ ራሱን መናጡ ግን ወያኔ በሰራው ስራ እየተፈራ እንዲቀጥል የሚረዳ የሞኞች ጉዞ ነው። ከጅ አይሻልዶማ የጎሳም ሆነ የጎጥ የፖለቲካ ያው የጓሮ ጨዋታ ነው። ዛሬ በተለይም ደግሞ በውጭ ሀገር የሚኖሩ ዜጎች በፓርቶክ በፌስቡክ እና በመሳሰሉት ማህበራዊ መገናኛ አውታሮች እርስ በርሳቸው መናቆር ብቻ ሳይሆን የጎሳን የጎጥ ፖለቲካን በማናፈስ ለአንድነት የሚዋጉትን ሲያወግዙ ማየት በጣም የወረደና የሚያሳፍር ወያኔያዊ ቅኝት ነው። የዛሬውን አድርገውና ያ ትውልድ ለሀገሩ ብሎ ራሱን አሳልፎ የሰጠ አስተምሮ ላሳደገው ህዝብና በአጠቃላይ ለሰው ልጅ ክብር መብትና ነጻነት መስዋዕት የሆነ ብርቅዬ ትውልድ ነበር ነው። ያ ትውልድ በተለይም ደግሞ በኢሃፓ ጥላ ስር ሆኖ የታገለው ክፍል የራሱን የግል ጥቅምና ፍላጎት ችላ ብሎ ለብዙሃኑ ለተበደለው ህዝብ አድልቶ ፋኖ ተሰማራ ብሎ ሲነሳ በዘር በቋንቋና በጎጥ ፖለቲካ ከሰከሩት ጠባቦችና ለስልጣን ከቋመጡት ባንዳ ምሁራን ሁሉ ላቅና ዘለግ ያለ ኢትዮጵያዊ አጀንዳ ይዞ ነበር የተነሳው። ታዲያ ዛሬ የዚያን ትውልድ ታሪካዊ ሚና ለማንኳሰስ የሚጥሩ ግለሰቦች እነማን ይሆኑ? ለምንስ ይሆን የዚያን ትውልድ መነሻና መድረሻ ለራሳቸው ርካሽ የፖለቲካ ፍጆታ በሚጠቅም መልክ አጣመውና አወላግደው የሚያቀርቡት? አረ ለመሆኑ በዚያ ዘመን የት ነበራችሁ? ያቀረባችሁት አማራጭስ ምን ነበር ተብሎ ቢጠየቁ መልሳቸው ምን ይሆን ነው ጥያቄው? ያ ትውልድ በተለይም የአፋን ድርጅት ያጥሩን የደርግን የወያኔን ጨቋኝ ስርዓቶች ሁሉ ሳይለሰልስ ሳያጎብድድና ደከመኝ ሳይል በጽናት ሲዋጋ ዛሬ ድርጅቱን እየተቹ ያሉ ሁሉ ደግሞ በአንድም ምክንያቱን በሌላው ለሶስቱ ስርዓቶች ያደሩ ወይንም ሁሉም ነገር ችላ ብለው የራሳቸውን የግል ኑሮ የኖሩ መሆናቸው ነው። እንጠያየካልን ሂሳብ እናወራድካልን የሞራል ጥያቄ ካነሳንና የእውነት መለኪያው ምን ይሆን ካልን መዘዙ ብዙ ነው። መሰናክሉን ሁሉ አልፎ በጽናት ቆሞ ለተወለደባት ሀገርና አብራኩ ተፈጥሮ ላደገበት ህዝብ ራሱን ቤዛ ያደረገ ማን ይሆን? ዛሬስ ማን ነው በጽናት ቆሞ አገራችን ኢትዮጵያን ከወያኔ ተምች ነጻ ለማውጣት እየታገለ ያለው? እንጠያየቅ። ሌላው ያ ትውልድ በተለይም ደግሞ ኢሃፓን ከሌሎች ልዩ የሚያደርገው በአፍ ሳይሆን በስራ በመምሰል ሳይሆን በመሆን በማስመሰል ሳይሆን በተግባር በተጨባጭ በስብጥሩና ባወቃቀሩ ኢትዮጵያዊ ሆኖ መደራጀቱ ነው። በይዘቱም ሆነ በቅርጹ በአይነቱም ሆነ ባደረጃጀቱ ሰፊና ኢትዮጵያዊ ሆኖ መደራጀቱ ማለት ሙሉና ኮከበ ድምድም ኢትዮጵያዊነትን የሚያንጸባርቅ የኩራት ቋት ነው ማለት ነው። ማንነታቸውን ጥርጣሬ ውስጥ ካስገቡት የስነ ልቦና ቀውስ ሰለባ ከሆኑት ጸረ ኢትዮጵያ ግለሰቦች ስብስቦችና የጎሳ ድርጅቶች ሁሉ የሞራል ልዕልናው ላቅ ያለና ያለባለቤቱ አይነት ድም ሳቱ እንዲሉ ማንነቱ ኢትዮጵያዊነቱ መሆኑ በደሙ እየጻፈ የቀጠለ ወለም ዘለም ሳይል ለመጣ ለሄዶ ሳያጎበድድ መርሁን እንደሸቀጥ በነዋይ ሳይለውጥ አጣጫውን ሳይሰጥ ቃሉን ሳያጥፍ ኢትዮጵያዊነትን እየተከላከለ የቀጠለ ድርጅት ነው። አረ ለመሆኑ ኢትዮጵያን ለማፍረስ በጠባዎችና በተገንጣዮች የተቀመረውን የወያኔን ህገ መንግስት ያልተቀበለ ብቸኛ ድርጅት ማን ይሆን? ወያኔን እንደ መንግስት ከመቀበል አልፎ ዲሞክራሲያዊ መንግስት ከማስመሰል በወያኔ ምርጫ ዙሪያ ሲቸረቸሩ የወቀሰና ለወያኔ ውጭ ጌቶች ሽፋን አትስጡ ሲል የመከረው የነበረው ድርጅት ማን ነበር? በቀቢሰ ተስፋ ገና ዘንቦ ተባርቆ ከአምስት ወይንም ከስድስት ምርጫ በኋላ ወንበር ይደርሰናል በሚል ስሌት ሲባዝኑ የነበሩ ድርጅቶች መሪዎችን አትተቹ ሲሉ የነበሩት ሁሉ ዛሬ ተመልሰው ኢሃፓን መተቸት ይችላሉ? ባጭሩ ኢሃፓ እንደ ድርጅት ያ ትውልድ እንደ ትውልድ የጎሳ ስንክሳር ይዞ ከተነሳው ጠባም መንጋ ሁሉ የተለየ እርሙን በልቶ ካደገው ጸረ ኢትዮጵያ ተገንጣይና አጎብዳጅ ምሁር ሁሉ ላቅ ያለ ኩሩ ኢትዮጵያዊ ነው። ያ ትውልድ ብዙ ፈተና ቢገጥመውም ወሳኝና ፈታኝ ሁኔታዎች ባጋጠሙ ቁጥር ጥለውት የሚወጡ ካሪዎች ቢበዙበትም ማጠፊያ ባጠረበት ቁጥር ውሃ በቀጠመ ቅራቤ የሚያወዙ ወላዋይ ግለሰቦች ቢያጋጥሙትም ህልውናውን ጠብቆ ብንቀጥልም ጠጅንን ብሎ ትግሉን የቀጠለ ኢትዮጵያዊ ኃይል ነው። ለዚያም ነው አፈገፈግን እንጂ አልሸሸንም፣ አንቀላፋን እንጂ አልሞትንም፣ ጊዜ ያመጣውን ጊዜ ሽሯል በሚል ፈሊጥ ግን እጃችንን አጣጥፈን በፍጹም አልተቀመጥንም ብሎ ጊዜው ሲያመች አለና ያለው። ተወደደም ተጠላም ጊዜውን ጠብቆ ወሳኝና ፈታኝ በሆነው ቦታና ሁኔታ አለና የሚል ድምጽ እየሰማን ነው። የጠላት ኃይል ሚዛኑ ሲያየልና ሲጫንን ማፈግፈግ እንደገና ተጠናክሮ ህዝባዊ አመጽ ማደራጀትና ጠላትን መፋለም ዘመን የማይሽረው የትግል ስልት መሆኑ መታወቅ አለበት ብለናል። በወያኔ የምርጫ ባልትና ጋራዝ ዙሪያ እያማረተ በሰላማዊ ትግል ስልት ስም ህዝብን ማማለልና ወጣቱን ከቁም ነገር በማዘናጋት አሉታዊ ሚና ሲጫወቱ ለቆዩት ግለሰቦች ስብስቦችና ድርጅቶች ሁሉ የምንለው ነገር ቢኖር ባጭር ታጥቆ ወኔውን ሰንቆና አሻፈረኝ ብሎ የተነሳውን ወጣት ተባብሩት ወይንም መንገድ ልቀቁለት። ዛሬም እንደተናምትናው ይህ አዲስ ትውልድ የጎሳ ፖለቲካ ኩርማን የጎጣ ፖለቲካ ሲሶ የሃይማኖት ፖለቲካ ግማሽ አፍራሽ መሆናቸውን ተገንዝቦ አንድነቷን ብሔራዊ ክብሯ ለተከበረችው ሙሉ ኢትዮጵያ እየታገለ ይገኛል። ታዲያ በጎሳ በጎጥና በሃይማኖት አንለያይም፣ ሁላችንም አንድ ነን ኢትዮጵያዊ ነን የሚለው መንፈስ የማን ይሆን? የሻቢያ፣ የኦነግ፣ የወያኔ፣ የነጀዋር ወይስ ሳይጠሯቸው አቤት ሳይልኳቸው ወዴት በሚሉት ዘመን አመጣሽ የፖለቲካ ቀበኞች? መልሱን ለባለቤቱ ለኢትዮጵያ ህዝብ ትተናፋል። ከ82 በላይ የሚሆን ቋንቋ በሚነገርባት ሀገር የጎሳ ፖለቲካ ሆኖ መነሳት ዋልታና ማገር ሆነው አገራቸው ኢትዮጵያን በገነባት ሌሎች 82 ቋንቋ ተናጋሪዎች ወገኖች ላይ ጣትን መቀሰር አይሆንም? ምን የጎጥ ፖለቲከኛ ሆኖ መነሳትስ ያው አልሸሹም ፈቀቃሉ አግላይነት አይደለም? ቴዲ አንድ ለናቱ ሺለ ጠላቱ ያፈረሰውን የዘመነ መሳፍንት ስርዓት አይነት ለማምጣት እንደመታገር አይቆጠርም? ምን ሁኔታውን አጋጣሚውን በመጠቀም የተነሳሳውን የትግል ስልት በራሱ ቃኝቶ ስልጣን ላይ ቁጭ ለማለት የሚፈልገው ራሱን ሊቅ ነኝ የሚለው የህብረተሰብ ክፍል ነው ወይስ በተወለደበት ቀይ ባደገበት ሀገርና በማንነቱ ላይ የመጡትን የጎሳ ተምቾች ላይ ተኩስ የከፈተው ሰፊዝ? ጎንደር፣ ወለጋ፣ ወዘተ ብለህ ስትደራጅ አንድ ጎጥ 14ቱ አንዱን ተጣረው እንዲቆሙና ተከፋፍለው እንዲናቆሩ ማዘጋጀት አይደለምን? በሃይማኖት ተደራጅቶ ከኔ እምነት ወይንም ከኔ ሃይማኖት ውጪ መኖር አይችልም በሚል ፈሊጥ ሙስሊሙ ለብቻ ክርስቲያኑ ለብቻ ግማሽ ለግማሽና መስታ ለመስታ ተከፋፍሎ መፋለምስ ለሀገር አንድነትና ለህዝብ ሉዓላዊነት ይጠቅማልን? ባጭሩ በጎሳ በጎጥና በሃይማኖት መደራጀትና መናቆር ጸረ አንድነት ጸረ ሰላምና አፍራሽ የፖለቲካ ቅኝት ናቸው ማለት ነው። በጎሳ በጎጥና በሃይማኖት መተፋፈሉን ትተን ዛሬም እንደዚያ ትውልድ እንዳያስቀድማቶቻችን በአንድ ላይ ቆመን ለአንዲት ኢትዮጵያ መታገል መቻል አለብን እንላለን።
ይለዋወጣሉ። ህግና ባህል ሰው ሰራሾች ናቸው። ስለዚህም እንዳስፈላጊነቱ በዘመናዊ ታይተው በህዝብ ጥቅም ተገምግመው ይቀየራሉ። በመሆኑም ነው የፊውዳሉ ዘመን ህግ ለካፒታሊዝምም ሆነ ለሶሻሊዝም ዘመን የማይሰራው። የዘር ጥቅም ማስከበሪያ የሆነው የወያኔ ህገ መንግስት የሚሰራው ወያኔ እስካለ ነው። ለብዙሃኑ የማይጠቅም ሆኖ ስለተገኘ ነው ይለወጥ ሲል ህዝብ የሚጠይቀው። ህዝብ የመከረበት ህግ በኢትዮጵያ ውስጥ ተፈጥሮ ባያውቅም ህዝብን አታሎ በማስጨብጨብ ደገፈው ሲባል ግን ዘመን ተቆጥሯል። የወያኔ የዘር ህገ መንግስት በህዝብ ላይ የተደነገገ የማስተቃያ የማሰሪያ የማስታደጃና የማፈናቀያ ሰነድ መሆኑ እየታወቀ ላለፈው 27 አመት እንደማናውቀው ሁሉ አዲስ ሹም በኔ ይሁንባችሁ መለወጥ አያስፈልገውም እያለን ነው። የማይቀር ህግ የተተኪ ትውልድን በነጻነት መኖር፣ የሀገር ድንበርን ማስከበር፣ እኩልነትን መጠበቅ፣ ህጋዊ የሆኑ መብቶችን ማረጋገጥ፣ ዜጋዊ ትውፊቶችን የማስቀጠል ወዘተ ችሎታ ሲኖረው ነው። እስካሁን ባለው ተሞክሮ ኢትዮጵያ ህዝቧ በመረጠው ሳይሆን እናውቅልሃለን በሚሉ አምባገነኖች በደነገጉለት ህግ ነው እየተዳደረ ያለው። የወያኔ በመፈቃቀድ ላይ የተመሰረተ ኢትዮጵያዊነትን እገነባለሁ የሚለው ባዶ መፈክር በተግባር ሊውል አልቻለም። ምክንያቱም እንዴት አድርጎ መሬቱን ተቀምቶ ማንነቱን የተነካበት ጎሳ ከሌላው ጋር አብሮ የመኖር ግዴታ ውስጥ ራሱን ያስገባል? ወያኔ ፈለጠንኩ ብሎ የሚፈበርከው ቃላት ሁሉ ውዥንብር ያለባቸው በመሆናቸው ምንም የጠራ እይታ መፍጠር አልቻሉም። ለምሳሌ ህዝቦች ብሔር ብሔረሰቦች ወዘተ የሚሉት ቃላት ትርጉመ ቢስ የሆኑ ናቸው። እንዲያውም ለዘመናት በአንድነትና በመተባበር በመከባበርና በዝምድና የኖረውን ህዝብ እርስ በርሱ እንዲጋጭ አደረገው እንጂ ወያኔ እንደሚያወራው ከመበታተን የሚያድን ሆኖ አልተገኘም። ይባስ ተብሎ ህዝብ ታግሎ ወጣቱ ህይወቱን ሰጥቶ ያመጣውን ትግል በአዳምና አሽከሮቻቸው ተመሳጥረው ሊያከሽፉት በመሞከራቸው ትግል ያንድ ጎራ ድል የሚመስላቸውም አልጠፉም። ትግል ብዙ ጎራዎችን የሚሻገር አሰልችና ረሽም ጉዞ ነው። በአንዴ የሚያስተነድቅ በአንዴም የሚያሳዝን ውጤት አይኖረውም። ስለዚህም ትግል እስከ እውነተኛው የህዝብ ድል ድረስ ይዘልቃል። በገዢዎች ፕሮፓጋንዳ ያመነው አምኖ እንዲነዳ፣ ያላመነውም ጥርጣሬውን እንዲያዘ ሊያፈነግጥ መጥቶ ነው። ገዢዎች ህዝብን ለማጭበርበር መጣራቸው ያለ ነውና ተጭበርባሪ እስካለ ድረስ አጭበርባሪም ይኖራል። ይሁን እንጂ ማጭበርበሩ መርበትበቱ የጭንቀታቸው መገለጫ ነው። እርስ በርስ መከዳዳት፣ መወነጃጀት የገዢዎች የጭንቅ ጊዜ የባህሪ መገለጫቸው ነው። ለአሜሪካ በተገባው ቃል መሰረት ተቋፍሎ መታጠቅን መሰረት ያደረገው የአዲሱ ሹም የመደመር ፖሊሲ በሀብት ስርቆትም ሆነ በስልጣን መባለግ ወንጀል የሚጠየቅ የወያኔ ባለስልጣን እንደማይኖር አውቀናል። ያለ ጥፋታቸው ታስረው የነበሩትን ቅድሚያ ሰጥቶ መፍታት ያስፈለገበት ምክንያትም ትክክለኛ ወንጀለኞችን ላለመያዝ ስለሚያስችል ነው። ወያኔ ፈለጠንኩ ብሎ የሚፈረበርከው ቃላት ሁሉ ውዥንብር ፈጣሪዎች በመሆናቸው ምንም የጠራት እይታ ማስያዝ አልቻሉም። ለምሳሌ ህዝቦች ብሔር ብሔረሰብ ወዘተ ለዘመናት በአንድነትና በመተባበር በመነካከርና በዝምድና የኖረውን ህዝብ እርስ በርስ እንዲጋጭ አደረገው እንጂ ወያኔ እንደሚያወራው አልሆነም። ህዝብ ታግሎ ወጣቱ ህይወቱን ሰጥቶ ያመጣውን ድል በአዳምና አሽከሮቻቸው ተመሳጥረው ሊያከሽፉ በመሞከራቸው ትግል ያንድ ጎራ ድል የመሰላቸው ፈንጭተዋል። ትግል ብዙ ጎራዎችን የሚሻገር አሰልችና አድካሚ ረዥም ጉዞ መሆኑን የሚያውቁ ግን በአንዴ የሚያስተነድቅ በአንዴ አንገት የሚያስደፋ ውጤት እንደሌለው ይገነዘባሉ። ትግል እስከ እውነተኛው የህዝብ ድል ድረስ ይዘልቅ በተደባለቀ ስሜት ሆኖ ነው። በገዢዎች ፕሮፓጋንዳ ያመነው አምኖ ሲያጅብ፣ ያላመነው ጥርጣሬውን እንደያዘ ይጓዛል። ለአሜሪካ በተገባው ቃል መሰረት አሻሹም አጉናኙም ቃዋሚውም ጎራሹም ነካሹም አኛኪውም ዋጪውም ገራፊውም ገዳዩም ቆራራጩም ገፍታሪውም ጣዩም ባንድ ሆኖ በመደመር ተቃቃፊ የሚታይበት ፎቶ መነሳት ነው። በመሆኑም በሀብት ስርቆትም ሆነ በስልጣን መባለግ ወንጀል የሚጠየቅ ባለስልጣን አይኖርም። የፖለቲካ እስረኞችን በገፍ እንደተያዙ እየታወቀ በነጻ እንዲለቀቁ ሲደረግ ሌሎችን ላለማሰር ማመቻቸት መሆኑ ሊታወቅ አይችልም። በርካታ ማደናገሪያ ውሳኔዎች የወሬ ማጣፈጫ ቀመሞችና የታለሙ ጉዳዮችን ለማስፈጸም እንደ መከላከያ እንዲያገለግሉ የተሳሉ ናቸው። የኢንጂነር ስመኘው ገዳይ እንዳይታወቅ የሆነው ዓላማቸውን ስለሚያደናቅፍ ነው። የመስቀል አደባባዩ የህዝብ ግድያ ቅንብር ለምን ተደባበቀ? ኢሃፓ ላይ መለስ ዜናዊ የደነገገው ሽብርተኝነት አዋጅ ለምን እንዳይነሳ ሆነ? በአዲስ አበባ ኢትዮጵያዊነትን የሚሰብኩ ሰላማዊ ወጣቶች እየታፈኑና ወደ እስር እየተጣሉ ዘረኝነትን የሚሰብኩና በህዝብ ላይ አደጋ ያደረሱ ቡድኖች ለምን በነጻነት እንዲንቀሳቀሱ ሆነ? ብዙ ጥያቄዎች መልስ የላቸው። ትግሉ ይቀጥላል። ድል የኢትዮጵያ ህዝብ ነው።
የረቡ ህዳር 19 ቀን 2011 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ሰሪሃ ፓውዘ መቻ የተርሷል። አዲስ ነገር ሆኖ አይደለም ግን ሰሪሃ ፓውዘ መቻ ባሁኑ ጊዜ ተጠናክሮ በመካሄድ ላይ በመሆኑ የተርሷል ማለቱ አስፈላጊ ነው። ድርጅቱ ባለፈው ሰሞን 6ኛ ጠቅላላ ጉባኤውን አድርጎ መርሃ ግብሩን አሻሽሎና አጽድቆ አመራሩን መምረጡ የተነገረ ቢሆንም በይፋ ደረጃ በይፋ ባይለውም ድርጅቱ ያለበትን ሁኔታ መመርመሩ አልቀረም። በዚህ ምርምር ውስጥ ዋናውን ትኩረት የሰጠው ማለትም ከስምሪቱና ተግባሩ አንጻር ድርጅቱ ላይ ወያኔዎችና ባዕዳን አጋሮቻቸው እያካሄዱ ያሉትን ጸረ ድርጅት እንቅስቃሴ መመርመሩ አልቀረም። ይህ መረጃን መሰረት ያደረገ ግምገማ በቀየሰው መመሪያ መሰረት አመራሩ የድርጅቱን ህልውና ለመጠበቅና ግዳጁን ለማሟላት በሙሉ ልብ የሚንቀሳቀስ መሆኑ ተሰምሮበታል። ሁሉም እንደሚያውቀው በኢሃፓ ላይ ዘመቻው ለኢትዮጵያና ለህዝብ በመቆሙ ነው። አሜሪካ ሙጭጭ ብሎ የያዘው ቂም በአገራችንም ሆነ በአፍሪካ ሁኔታ የአሜሪካ አቋም አሉታዊና ጎጂ በመሆኑ ኢምፔሪያሊዝም ብለን ስለታገልነው ነው። በኢትዮጵያ የነበረው የአሜሪካ የጦር ሰፈር እንዲዘጋ፣ ሰፋሪ ወታደሮች እንዲወጡ፣ በአገራችን ፖለቲካና ጦር ላይ የነበረው ቁጥጥር እንዲያከትም ታግለናል። ደቡብ አፍሪካን አፓርታይድና የሮዲዚያን ኢያን ስሚዝ ደጋፊ የነበረው አሜሪካን ቆርጠን ታግለናል። በአፍሪካ ሀገሮች የጸረ ቅኝ አገዛዝ ትግል ዋናው እንቅፋት አሜሪካና አጋሮቹ ምዕራባውያን እንደነበሩ የማንረሳው ነው። አገራችንን ኢትዮጵያን ስለወደድን የጉዷትን ባዕዳን ጠላን። አረብ ተባለ አሜሪካ፣ ጀርመን ተባለ እንግሊዝ። በዘመነ ደርግ ሶቪየት ህብረት አጋሩ በመሆን መቆማን በመገንዘብ ይህን ኃያል ተቃወም። የግንጠላ ኃይሎችን አጋር የሆኑትን ምዕራባውያን አሜሪካ፣ እንግሊዝ፣ ጀርመን፣ ኖርዌይ፣ ስዊድን وزتم انديو سوريا عراق سعودي ليبيا كويت وزتم يتبيان مكفافل سيدك فودنا سيكن اتكونو تقاومن او غزانا اتشوال بيطانا بلسم يساليني كوبانيا امست ترافن يوشيني طلفنو لمن قدب للسارو متاشو بميرسايحون ودنسا عودتانو غزات لمن منقر لدرقو التدروش للسارو جمراتشو بمير اندان برمي التاوكال يتمدون የኢትዮጵያ ድርጅትና አገር ወዳድ በመሆናችን ብቻ ነበር ወያኔን አጥፈው ደግፈው ለስልጣን ያበቁትም በድርጅታችን ላይ በጠላትነት ቢሰለፉ የጠበቅነው እንጂ ያስገረመን አልነበረም ምዕራቦቹ ቂማቸውን ያዙ በመሆናቸው ጸረ ወያኔ ትግላችንን ለማደናቀፍ በምስራቅ አፍሪካ እንቅፋት ሆነውብን የሰሩትን ሻጥር ዝርዝር ወደፊት የምናቀርበው ይሆናል ቀጥረኞቻቸው ዜጎችም ተባብረው ጉዳት ቢያደርሱም ኢአግ የኢትዮጵያን ድንነት ግንባር ጦርን በቋራ ለማሰማራት መቻላችን ደግሞ ታሪክ ነው። የኢአፓ ችግር ምንጩ ለኢትዮጵያ መቆሙ ነው። በተሞከረበት ድለላ ቢቸነፍና አገርን አሳልፎ ሰጥቶ ቢገኝ ለስልጣን መብቃት ብቻ አይደለም የግል ተጠቃሚ ተሿሚም በሆነ ነበር። ምዕራቦቹም ደርግም ዚያድ ባሬም ሻቢያም ወያኔም እና አረቦችም ሊጠቀሙበት ሞከረው አይናቸውን ላፈር ማለቱ የሚያቆራው ታሪክ ሆኖ ተመዝግቧል። ሁሉም በየፊናቸው ኢሃፓን በነበረውና ባለው ህዝባዊ አቋም ሊተቹና ሊያስጠሉት ባለመቻላቸው ሁሉም ወደ ፈጠራ ወሬ ወደ ሐሰቱ መሮጥ የግድ ሆነባቸው ተገኝቷል። በህዝባዊ አቋሙና ፕሮግራሙ ላይ ተንፈሽ ሊሉ ሳይችሉ ቀርተው ድርጅቱን በተራ ሰደብ ሲወርፉና ሲወነጅሉ መከረማቸውን ታሪክ መዝግቦታል። የሲአይኤ ቅጥረኛ፣ የአረብ ዶላር ምንደኛ፣ የዚያድ ባሬ ደጋፊ፣ ሻቢያን ፈጣሪ፣ አማራትም ክህተኛ፣ አባይ ኢትዮጵያ፣ የትግሬ ጠባብ፣ ኦሮሞም ጸረ ኦሮሞም ወዘተ በሚል ሲወነጅሉትና በሐሰትም መረጃ ሲያጠቁት ባሽተዋል። ዝናብ አስቆሞ ድርቅ አመጣም የተባለበት ጊዜም ነበር። ተምከታኞች ዲሞክራሲያዊ አቋሙን አጣመው በግንጠላ ደጋፊነት ሊከሱት ሲነሱ ገንታዮችና ጠባቦች ደግሞ በአማራትም ክህተኝነት ሲወነጅሉት ቀርመዋል። የዘንድሮዎቹም የወያኔ ቀጥረኞች ኢሃፓ ጸረ አማራ ነው ብለው ሊያሳምኑ ሲደክሙም አልመጣናል። በተጨባጭ ግን ያለው የፖለቲካም ሆነ ሌላ አቋም በዚህ የህዝብን የሀገርን ጥቅም ይጻረራል ሊሉ አልቻሉም። የዘንድሮቹ ሹሞች ደግሞ ወያኔ ባጻፋቸው የሐሰት ታሪክ መጻሕፍት ላይ ቀጥለውበት በፊደል ተጣልቶ ተጋደለ ሊሉት መነሳታቸውንም ለማድመጥ ተገደናል። ሐቁን አለማወቅ ሳይሆን መቅጠፍን መርጠው ነው። በዚሁ መንፈስ ሹሞቹ የስም ቀማኞችን ኢሃፓ አስመስለው ወደ አዲስ አበባ ጋብዘው እያወቁ ሲያስዋሹአቸው ታዝበናል። እድሜና ይሉኝታ ሳያግደው የአምታቾቹ መሪ የኢሃፓ መስራችና ሊቀመንበር ነበርኩ ብሎ እንዲዋሽና ሰው ባይመጣለትም ስብሰባ እንዲጠራ ፈቅደውለታል። ግለሰቡ የድርጅቱ ጣላቶችን ክሶች ሲዳዳ ሲባባ ማስተጋባት ከመጀመሩ ባሻገር በኢሃፓ ውስጥ ያልነበረውን ቦታ ፈጥሮ ለራሱ ሰጥቶም በጠራራ ፀሐይ ውሸቱን ሊያቀልጠው ድጋፍ ተሰጥቶታል። የሹሞቹ የስለላና መረመር ተቋሞች ይህ አንጃ ከኢሃፓ ከወጣ 11 አመት እንደሞላውና ኢሃፓም እንዳልሆነ ያውቃሉ። ኢሃፓ አቋም ግን ስለሚጎረብጣቸው ከሃዲዎች ኢሃፓ ብለው መወዝወዙን መምረጣቸው ይታያል። የሹሞቹና አጋሮቻቸው ጸረ ኢሃፓነትም በዚህም በሚገባ ተንጸባርቋል። ሁሉም ምስረኞች ይፈቱ እንላለን የሰበሰቧቸው አይሉም። ተፎካካሪ የተባሉት ሁሉ ለምሳሌ ወጣቶች ሲታፈሱ ለመቃወም እንኳን አልደፈሩም። ታማኝና ተጎንባሽ ሆኑ እንጂ የምን ተቃውሞና ፉክክር። የሽግግር ሂደት እንላለን ሽሞቹ የሚፈልጉት በራሳቸው የተለመደ ቁጥጥር ስር ኢህአዴግን አስቀጣይ የራሳቸው ምርጫ ነው። በዙሪያቸው የሰበሰቧቸው ሁሉ ይህን ደጋፊና የሽግግርን ሂደት ተቃዋሚ ናቸው። የችግራችን ምንጭ ሆኑት የወያኔ ህጎች ይሻሩ የክልል መዘዝ ተፈትሾ ይለወጥ ዘረኝነትን በሌላ ዘረኝነት መተካቱ ያቆም ብለን እኛ አቋማችንን ግልጽ ስናደርግ ተፎካካሪ የተባሉት የሹሞቹ አጃቢዎች ግን ሹምን ማወደስን መከተሉን መርጠዋል። እን ዲሞክራሲ ከሰፈነ የተለየ ሐሳብን መያዝ ማስተጋባት መብት ሲሆን ማስተናገድና መቻል ደግሞ ግዳጅ የሚሆን ነው። ይሄን ያልተረዱ ሹሞችና አጃቢዎቻቸው ግን ለምን ተቃውሞ ተደምጦ በሚል አምልኮ ተጣዋትን አስፈነው ሊያፍኑን ተነስተዋል። ከአረብ ሀገሮች ከባዳንና ሻቢያ ጋር የተደረሰውን ስምምነት ስንቃወም ሹሙና በዙሪያው የሰበሰባቸው ግን ሊቃወሙ ከርቶ ትንፍሽም ሲሉ አልተደመጡም። ሹሞቹ በአባይ ግድብ ላይ የአይሰራም አይቀጥልም አቋም መያዛቸውን የሳውዲ ጋዜጣ አረብ ኒውስ ሳይቀር እያጋለጠ በዚህ ላይም ዝምታን መርጠዋል። ህዝብ ሳይሆን ግለሰብ ወይም የነበረ ተለጣፊ ቡድን ሹሚ መራጭ አስመራጭ የሆነበትን ይህ ዴሞክራሲያዊ ክስተት የምንቃወም ስለሆነም አንፈልግም። ሹሞቹ አጃቢ አወዳሽና ታዛዥ ነው የፈለጉትና የህዝብን ጥቅም ያስቀደመውንና እጃል ሰጥ ያለውን ይሃፋን በጠላትነት ፈርጀው እየዘመቱበት ናቸው ብንል ስህተት አይሆንም። ወያኔ ደብዛቸውን ስላጠፋው የድርጅቱ አባሎችም ምንም መተንፈስ አልፈለጉም እስካሁን። ይህ ሌሎች ብዙ ሺዎች እስረኞችንም የሚመለከት ነው። ለምን ከሹሞቹ ጋር አትስማሙም ለሚሉን ይህን ሁሉ ያስረዳል። በመሰረቱ የመሰረታዊ ለውጥ ትግላችንን ሊያጨናግፉና አገዛዙን ሊያስቀጥሉ የመጡ የተመደቡብን ናቸውና ልንደግፋቸው መታሰብ የለበትም በሚል ነው። ሹሞቹ ለስልጣን ያበቃቸው ወያኔን ያዳከመው የኢትዮጵያ ህዝብ ትግል ሲሆን በዚህ ተስተካከው ግን እነሱን በላያችን ላይ የጫነው አሜሪካ ከሳውዲና ኢሚሬትስ ጋር ሆኖና በቅጥረኞቹ ተደግፎ መሆኑ ማንም የሚስተው አይደለም። በተፈጠረው ሁኔታም ከሃዲና ጠባብ ቡድኖችም ኢትዮጵያን ሊበጠብጡ ትግላችንን ከፋፍለው ሊያዳክሙ ህዝብንም ይሃፓንም ሊያጠቁ እድል አግኝተዋል። ይህ ነው ተጨባጭ ሁኔታ። አቆ ሻቢያው ባለምንጫው ጸረ ኢትዮጵያው አራማራው አንጃው ግራንጃው ሁሉ አገርና አገር ወዳድ ድርጅቶችን ሊቦጭቅ ጥርሱን ስሎ ተሰልፏል። በመሆኑም የሀፓ ላይ ዘመቻው ተፋፍሞ ቀጥሎ ይገኛል ማለትም እንችላለን። የድርጅቱን የትግል እንቅስቃሴ ለማዳከምና ለማፈን የሚጠበቀውን ሁሉ እያደረጉም ናቸው። የከሰሩ አንጃዎችና ቀጣፊዎች ሚና ፉርሽና መሳቂያ ሆነ እንጂ የዚሁ ሙከራ አካል ነው። ወያኔ ኢህአዴግ አገዛዝ እስኪንኮታኮት ትግላችን ተፋፍሞ ይቀጥላል። ህዝባዊ መንግስት በሽግግር ሂደት ይመስረት፣ ዘረኝነት ያክትም፣ ዴሞክራሲ ይስፈን። የኢትዮጵያ አንድነት ክቡር ግባችን ነው።
Let's go.